አመሰግናለን ጌታ። እሱም ደግሞ እኛን ሊያገለግል ጌታ ሆይ ደግሞ በትህትና ልቡን አዘጋጅቶ ልታችን ይችላለ። በሚያስፈልገው ነገር ሁሉ እንድትረዳው ጌታ ሆይ፣ እነሆ የሚጠቅመንን የሚረባንን እውነት የሆነውን ጌታ ሆይ ደግሞ የሚያጸናንን ይህንን ቃል ደግሞ ያካፍለናል። ና እግዚአብሔር አባት ሆይ እንሆ በልብ ውስጥ ስላስቀመጥከው ስለዚህ ስለከበረ ቃል እናከብርሃለን ጌታ፣ ስለሚያጸናን ስለዚህ ቃል እናከብርሃለን ጌታ ሆይ። ጌታ ሆይ እኛም ደግሞ ልባችን ተዘጋጅቶ እግዚአብሔር አባት ህይወት የሆነውን ቃልህን ጌታ ሆይ ደግሞ ልንሰማለን እና ወይ ልባችንን ትከፍትብለን ዙሪያችንን ካለ ሀሳብ ሁሉ ደግሞ ጌታ ሆይ ነፃ አውጥተህ ጌታ አንተ ድምፅ ብቻ መስማት እንደሚችል በኢየሱስ ክርስቶስ ስም እርዳን።
አሜን።
ጌታ ሆይ ስለሰጠህን ስለዚህ ጊዜ እናመሰግንሃለን።
አሜን።
እድል እናመሰግንሃለን።
አሜን።
ጌታ ሆይ ዛሬም ደግሞ ጌታ ሆይ ቃልህን እንድታበራልን ቃልህን እንድትገልጥልን ይህም ቃልህ ደግሞ በልባችን ተዘርቶ ፍሬ የሚያፈራ እንዲሆን ብዙ ፍሬ የሚያፈራ እንዲሆን እግዚአብሔር አስተዳደር እንድትረዳ እንደምንሃለን።
አሜን።
ክቡር የሆነው ቃልህ በመንፈስ ቅዱስ ኃይል በውስጣችን ይዋሃድ።
አሜን።
ብዙ አምላካችን ሆይ ነገር እናመሰግናለን። እንሆ ደግሞ ይህን ህይወት የሚሰጠውን ቃልህን ሰምተን ጌታ ሆይ ጸንተን እንዳንኖር በተለያየ ነገር ደግሞ ጌታ ሆይ ቃልህን አስተውለን እንዳንሰማ ሀሳባችንን ወደ ተለያየ ነገር የሚከፋፍል የስጋ ሀሳብ የክፉ ሀሳብ ሁሉ በጌታ በኢየሱስ ክርስቶስ ከኛ የራቀ ይሁን። ቅዱስ ሆይ መንፈሳችንን ነፍሳችንን ስጋችንን አንተ እንድትገዛ ትንትናችን ለአንተ አሳልፈን እንሰጣለን። ወይንም አባቶ ለአንተ አሳልፈን እንሰጣለን። ጌታ ሆይ የሚያገለግለንን ወንድማችን እንሆ እኛንም ደግሞ ቃልህን የምንሰማውንም እግዚአብሔር አባት ሆይ እንሆ በቃልህ በረከት እንድታርከን በቃልህ እንድታገኘን በኢየሱስ ክርስቶስም እንለምናለን። ጌታ ሆይ ሁለንተናችን ለአንተ አሳልፈን ሰጠን፣ ጊዜውንም ለአንተ አሳልፈን ሰጠን። ጌታ ሆይ አንተ ክበርበት። እና ምስጋና ለአንተ ይሁን ለጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን። እንግዲህ ያለንን ጊዜ በአግባቡ እንድንጠቀም የትምህርት ጊዜ ስለሆነ እንግዲህ ጸሎት ጀምረናል። እስራኤል እንግዲህ በቀጥታ ወደ ቃሉ እንደትም በኢየሱስ ክርስቶስ ተባረኩ።
ተባረክ ወንድማችን ማይክ።
አሜን።
መልካም። እግዚአብሔር ስም የተባረከ ይሁን። አሁን ሁላችን ባለፈው ከቻን እየተያየን የእግዚአብሔርን ቃል እንድንሰማ የምትችሉ ሰዎች በሙሉ ቪዲዮችሁን ኦናን እንድታደርጉ ኦዲያችሁን ደግሞ ባክግራውንድ ኖይዝ እንዳይኖር ሁላችንም የኦዲዮ ምልክቷን እንጫንና ኦዲዮችንን ሁላችንም ሚዩት እናደርጋለን። ግን እየተያየን የእግዚአብሔርን ቃል እንሰማለን። ወንድማችንን እንሰማለን። የምናገርንን በእርጋታ ቁጭ ብለን እንሰማለን። ሌላው ደግሞ ምንድነው ቻት ቦክስ ላይ የሰውን አቴንሽን እንዳይወስድ ለጊዜው ቻት ቦክስ ላይ ቻት የምናደርገውን ነገር ሊሚትድ ብናደርግ መልካም ነው። ቁጭ ብለን እሱ የሚያካፍለንን ቃል እንሰማለን። ጌታ ይረዳናል። ወንድማችን ያሬድ አየር ላይ ነው። ወንድማችን ያሬድ ዌልካም።
ሰላም ሰላም፣ እንደምናችሁ?
እግዚአብሔር ይመስገን።
ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስም ሰላም እላችኋለሁ። ሰላም ናችሁ? እግዚአብሔር ይመስገን። ይገባኛል፣ ድምፃችሁ መስማት አልችልም፣ ግን መልካችሁን ማየት ፈልጋለሁ። ቅድም ወንድሜ እስራኤል እንዳለው እግዚአብሔር ይመስገን። ጌታ ይባረክ። እንግዲህ ያው ፊት ለፊት ደግሞ እግዚአብሔር ሲሰጠንና ስንገናኝ በደንብ እንነጋገራለን፣ በደንብ እንጠያየቃለን። አሁንም እያንዳንዳችሁን ደህንነታችሁን በጠይቃችሁ ደስ ባለኝ ነበር፣ ግን ያው ለመልስ ስለማይመች ነው። ጌታ የተመሰገነ ይሁን። ባለፈው የተካፈልነውን የእግዚአብሔር ቃል እውነት በጣም እንደወደዳችሁት ነገረኝ። እንግዲህ ወንድም እስራኤል እውነቱን እንደሆነ አምናለሁ። እኔ የእግዚአብሔርን ቃል ሳስተምርና ሰዎች ሲወዱት ሲታነጹ ሲጠቀሙና እንደው ይጨምርልን ይሄ ነገር ብለው ሲጠይቁ ስለ ሰዎችም ማንነት በተወሰነ መጠን የሚያሳየኝ ነገር አለ። ምክንያቱም በዚህ ዘመን ብዙዎቻችሁ እንደምታቁትም እንደምትገምቱትም ሰዎች ክርስትናን በተመለከተ በጣም ሾርት ከት ይወዳሉ፣ አቋራጭ። ማደግም የሚፈልጉት በእግዚአብሔር ቤት ውስጥ በደረጃ በስቴርስ ስቴር ታቃላችኋል፣ ይሄ ፎቅ ላይ ያሉ ደረጃዎች፣ በስቴርስ ሳይሆን መውጣት የሚፈልጉት በኤሌቬተር ነው። እናንተም እንደምትሉት አላቅም፣ እናንተ ሀገር አሳንሰር ይባላል፣ ሊፍት ይባላል፣ ኤሌቬተር ይባላል። በኖሽክ ምን እንደሚባል ረስቸዋለሁ። ኤንዌይስ በሊፍት ነው መውጣት የሚፈልጉት፣ በኤሌቬተር በቃ ይገቡና ከዛ ሃሌሉያ ብሎ አይናቸውን ጨፍነው ሲከፍቱ አስረኛ ፎቅ ላይ ናቸው። ምንም ኤፈርት ሳያደርጉ ጥረት ሳያደርጉ ማለት ነው። የእግዚአብሔር ቤት ግን ዲዛይኑ ኤሌቬተር የለውም፣ አልተገጠመለትም። የሚታደገው ወደ ላይ በስቴፕስ ነው፣ በስቴርስ ነው፣ በደረጃ ነው። ዝም ብሎ ምንጥቅ ብሎ ማደግ የለም፣ በእያንዳንዱ መንገድ እየሄድን ነው። እና ብዙ ሰዎች በዚህ ዘመን ሾርትከት ይፈልጋሉ እግዚአብሔርን ለማግኘት በሰው በኩል በአቋራጭ በትንቢት በራእይ በምናምን አለ አይደለ ውስጥ መሄድ ይፈልጋሉ እንጂ ይሄ የተወለድኩበት ቃል ይሄ አዲስ ፍጥረት የሆንኩበት ቃል እግዚአብሔርን ሊገልጥልኝ ይገባል፣ ሊያሳድገኝ ይገባል፣ በተወለድኩት ነው ማደግ ያለብኝ በማለት ወደ እግዚአብሔር ቃል የመምጣት ቃሉን የመመርመር የማመን ቃሉን የማሰላሰል ቃሉን የመኖር ህይወት እምብዛም ነው። ስለዚህ ነው ቁጥራችን በዛ እንጂ ጥራታችን አናሳ ሆኗል። አንዳንዶች ምን ይሉታል? a mile wide an inch deep። ተመልከቱ፣ አንድ ማይል ስፋት ያለው ግን አንዲት ኢንች ጥልቀት ያለው። በጣም ያሳዝናል። ክርስትና የጥልቀት ህይወት ነው። እድገቱም ሁለት አይነት ነው። እንደ ተክል ነው። ተክል መጀመሪያ ስትተክሉት ወደ ስር ነው የሚያድገው፣ ወደ ላይ አይደለም። ምክንያቱም ህልውናው የሚመሰረተው ወደ ላይ በሚያድገው ማደግ ሳይሆን ወደ ታች በሚያድገው ማደግ ስለሆነ ወደ ታች ነው የሚያድገው። ወደ ላይ ማደግ ትግል የለበትም ለተክል፣ አየሩን ነው ጥሶ መሰስ ብሎ የሚወጣው። ወደ ታች ማደግ ግን በጣም ትግል አለው። ምክንያቱም አፈሩን፣ ድንጋዩን፣ ጠርሙሱን፣ ምኑን፣ መሬት ውስጥ አፈር ውስጥ ያሉትን ነገሮች በሙሉ እየሰረሰረ ነው ወደ ታች የሚሄደው። አይታችሁ እንደሆነ ወደ ላይ ምስስ ብሎ ሲወጣ ሲያድግ ግሪን ነው፣ ከለርፉል ነው፣ ሶፍት ነው። ነገር ግን ወደ ታች ከለርለስ ነው፣ ግራጫ ነው። እና ደግሞ አያምርም፣ ምክንያቱም ስትራግል አድርጎ ነው ወደ ታች የሚሄደው። ሄዶ ሄዶ ግን ውሃ ወደሚገኝበት፣ ማዕድን ወደሚገኝበት፣ ንጥረ ነገር ወደሚገኝበት፣ ምግብ ወደሚገኝበት ውስጥ ይገባል። ከዚያ በኋላ ነው ወደ ታች ካደገ በኋላ ወደ ታች ባደገው ልክ ደግሞ ወደ ላይ ያድጋል። ይሄንን ምን ብለን እንጠራዋለን? በእግዚአብሔርና በሰው ፊት ማደግ። ወገኖቼ ወደ ስር ማደግ ማለት በእግዚአብሔር ፊት ማደግ ነው። ማንንም አያያችሁም፣ ማንንም አያውቅላችሁም፣ ትግላችሁን አይረዳም፣ በትነግሩትም አይገባውም። ግን በትግል ታድጋላችሁ ወደ ታች በእግዚአብሔር ፊት። ከዚያም ከእግዚአብሔር ህይወት የሚገኘውን የሚያሳድግ የሚያለመልም ምግብ ማግኘት ትጀምራላችሁ። ያን ከዛ በኋላ ነው በሰው ፊት ደግሞ ማደግ ትጀምራላችሁ። ግንዱ ቅርንጫፉ ምኑ በሰው ፊት የሚታደገው እድገት ነው። የሚገርመው የመጀመሪያው ወደ እግዚአብሔር ነው የምታድጉት፣ ሁለተኛው ደግሞ ወደ ሰው ነው የምታድጉት፣ በሰው ዘንድ ነው የምታድጉት። በሰው ዘንድ ግን የምታድጉት ለመታየት፣ ለመደነቅ፣ ለመወደስ አይደለም። ዋናው ዓላማው ፍሬ ለማፍራት። ከዚያም ሰዎች መጥተው ከፍሬው ይበሉና ዋው ይሄ ዛፍ ለካ እንዲህ ነው ብለው ዛፉን ያደንቃሉ። ሕፃኑም በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ተብሎ የተጻፈው ይሄ ነው። ስለዚህ ብዙ ሰዎች በእግዚአብሔር ፊት ማደግ አይፈልጉም፣ ወይም ያን መንገድ አያውቁትም። ያን ስትራግል ያንን የህይወት ትግል መሄድም ብዙዎች አይፈልጉም። እንዲሁ በሰው ፊት ነው ማደግ የሚፈልጉት። ስለዚህ አንዳንዶች እድገታቸው የሸንበቆ ያህል ነው። ሸንበቆ ምንም ስር አይሰድም፣ ወደ ላይ ግን መሰስ ብሎ ይወጣል። ነገር ግን ቅንጥሽ ብሎ ይሰበራል። ስለዚህ ሰዎች የእግዚአብሔርን ቃል በጥልቀት መማርን ሲወዱ ሳይ እነዚህ ሰዎች መንፈሳዊ እውነተኛ መንፈሳዊ ጥማት አላቸው ወደሚል ድምዳሜ እመጣለሁኝ ብዙ ጊዜ እና ደስ ብሎኛል ለማለት ነው ይሄን ሁሉ የተናገርኩት። እግዚአብሔር የተመሰገነ ይሁን። ትምህርታችንን እንቀጥላለን። ሁለተኛ ጴጥሮስ ምዕራፍ 1 ነው እያየን ያለነው። ባለፈው ገና ቁጥር 1 ስጀምር ነው ቁጥር 1 እንዳነሳን ነው የጨረስነው። ዛሬ ቁጥር 2 እና 3 እናያለን በሚኖረን ጊዜ። እግዚአብሔር ደግሞ በዚያ ይባርከናል። ምናልባት ደግሞ ወደፊት ጊዜ ካገኘን ጥያቄዎች ካሏችሁ ዝም ብላችሁ ጻፏቸውና እነዚህ መመለስ ያለባቸው ናቸው ለኔ ብቻ ሳይሆን ይሄ ነገር ቢመለስ የሌሎችንም ጥያቄ ሊፈታ ይችላል ብላችሁ የምትሉትን ጥያቄዎች ያዙና አንድ ዙም ምናልባት የጥያቄና መልስ ጊዜ ይኖረናል ማለት ነው። እንደሱ እናደርጋለን። አሁን ክፍሉን ላንብብላችሁና አብረን እናንብብና አጭር ጸሎት ጸልየን ቀጥታ ወደ ትምህርታችን እንሄዳለን። ሁለተኛ ኢቱ የሐዋርያው የጴጥሮስ መልእክት ምዕራፍ 1 ቁጥር 2 እና 3 የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠ ቀን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ ይላል። እንጸልያለን። የዘላለም አምላክ ጻድቅና ቅዱስ አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ክብር ሁሉ ለቅዱስ ስም ይሁን። አቤቱ በኖርዌይ በትሮንዳሂም ስላሉት ስለነዚህ ወገኖቼ ከነርሱም ጋር ይሄንን ለመካፈል ወደዚህ ስለገቡት ወገኖቼ ሁሉ አመሰግናለሁ። አቤቱ እግዚአብሔር ሆይ አንተ በጊዜውም አለጊዜውም የምትሰራ በሚመችም በማይመችም ወቅት ፈቃድህን ከማድረግ የማትከለከል ሁሉን የምትችል አምላክ ነህና እግዚአብሔር ሆይ እኛ ባላሰብነው ባልገመትነው ጊዜ እንዲህ ባለ መንገድ በእንዲህ አይነት ቴክኖሎጂ አገናኝተህን ጸጋን እንድንካፈል ስላደረክ ክብርና ምስጋና ለስምህ ይሁን። ጌታ ሆይ እነዚህ እህቶቼ እነዚህ ወንድሞቼ በኢየሱስ ክርስቶስ ስም ቃልህን ሲሰሙ ልባቸው እንዲቃጠል ህይወታቸው እንዲለወጥ አይምሮአቸው እንዲታደስ መንፈሳቸው እንዲጠነክር ስጋቸው እንዲፈወስ በኢየሱስ ክርስቶስ ስም ጸልያለሁ። ቃልህን ግለጥልን አስተምረን እኛም ደግሞ ቃልህን የምናምንና የምናደርግ የምንታዘዝ እንድንሆን እርዳን በኢየሱስ ክርስቶስ አሜን። እንግዲህ እያየን ያለነው ምንድነው? እግዚአብሔር ምን ሰጠን? ምን አደረገልን? እኛስ ደግሞ እግዚአብሔር ከሰጠን ካደረገልን የተነሳ ምን ይጣበቅብናል? እግዚአብሔር በሰጠን ነፃ ስጦታ ላይ የማይገባን ስጦታ ላይ ታላቅና ክብር ስጦታ ላይ ተመስርተን እኛ ደግሞ ልንወጣ የሚገባ ድርሻችንን ብንወጣ ምን አይነት ውጤት እናገኛለን? ባንወጣስ ምን አደጋ ይገጥመናል? ይሄን ነው የምናየው። አሁን የነገርኳችሁ ይሄ የዚህ የምናየው ክፍል ማለትም ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 11 ያለው የዚህ ክፍል ጭምቅ ሐሳብ ነው፣ ሰመሪው ነው፣ ወይም ፕሪፖዚሽን ብለው ይሉታል በእንግሊዝኛ። ፕሪፖዚሽን ወይም ደግሞ መፈክሩ የዚህ ክፍል መልእክቱ ይሄ ነው። እግዚአብሔር ምን ሰጠን? እኛስ ምን እንጨምር? ብንጨምር ምን እናገኛለን? ባንጨምርስ ምን ይደርስብናል? ፒሪድ። ይሄ ነው በእነዚህ ጊዜያት በተከታታይ የምናየው ይሄንን ሐሳብ ይሆናል። ስለዚህ ባለፈው ሳምንት እግዚአብሔር እምነት ሰጠን ብለን ያየነው በጣም ዋናውን ነገር ወሳኙን ነገር እምነት ሰጠን። እምነት ሰጠን ስንል እግዚአብሔር አመነልን ማለት አይደለም። እኛው ነን ያመንነው፣ ግን የማመንን አቅም የማመንን ጉልበት ሰጠን፣ እንድናምን ቀሰቀሰን፣ አገዘን። ምክንያቱም ይሄ ታላቅ ድነት የሚገኘው በእምነት ብቻ ስለሆነ ሌላ ምንም መንገድ ስለሌለው እግዚአብሔር ለማመን ረዳን። ይህንን ነው ያየነው። ግን እምነት ሰጠን ብለን ስንል ምን አይነት እምነት ሰጠን? ሶስት ባህሪያትን አየን ቁጥር አንድ ላይ። አንደኛ በሰው ስራ ሳይሆን በሰው ጽድቅ ሳይሆን በሰው ጥረት ሳይሆን በሰው መልካምነትና በጎነት ላይ የተመሰረተ ሳይሆን በመድኃኒታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ የጽድቅ ሥራ የተገኘ እዚያ ላይ የተመሰረተ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በስጋ ሰው ሆኖ በመምጣቱ ላይ ኢየሱስ ክርስቶስ ኃጢአታችንን ተሸክሞ በቀራንዮ መስቀል ላይ በመሞቱ ላይ በመቀበሩ ላይ ከዚያም ኢየሱስ ክርስቶስ እኛን ለማጽደቅ ሞትን አሸንፎ በመነሳቱ ላይ ወደ ሰማያትም ሄዶ በግርማው ቀኝ በመክበሩ ላይ የተመሰረተ እዚ ላይ የተመሰረተ እምነትን ይሰጥ። ዝም ብሎ ሰው ሰራሽ ሃይማኖት አይደለም። ተረት አይደለም። ያነሳዋል እዚ ምዕራፍ 1 ላይ እናንተ ልታዩት ትችላላችሁ ቁጥር 16 ላይ በሚገርም ሁኔታ ነው ጴጥሮስም ያነሳው የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስተዋወቅናችሁ ይላል። We are eyewitnesses. የአይን ምስክሮች ነን። እንዲያው ምን ይላል ቀጥሎ? ከገናናው ክብር በርሱ ደስ የሚለኝ የሞደው ልጅ ይህ ነው የሚል ያ ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከርሱ ጋር ሳለን ይህን ድምጽ ከሰማይ ሲወርድ ሰማን። ስለዚህ ይሄ የሰው ብልሃት የፈጠረው ተረት አይደለም፣ ሃይማኖት አይደለም። 1001 ሃይማኖቶች ዓለም ላይ አሉ። ሁሉም ትርክት አላቸው። ሁሉም የሚሉት ነገር አላቸው። እንደዛ አይደለም። ነገር ግን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ላይ የተመሰረተ እምነት ነው። እምነታችን እዚያ ላይ ነው ያለው። ሁለተኛ ደግሞ እኛ ሐዋርያቱ ካገኘነው ጋር የተካከለ ነው ብሎ ይለናል። ይሄ እምነት ይሄንንም ባለፈው ሳምንት በደም ተመልክተናል። ማንነኛ ማንሻንቺ ማንሃንተ ማንኝኔ ከሐዋርያቱ ጋር የተካከለ እምነት ለማግኘት ሶስተኛ ደግሞ የክብር እምነት አገኘን ይላል። precious ይሆነ expensive ይሆነ priceless ይሆነ ባሁኑም ማለም በሚመጣው ማለም በእግዚአብሔር ፊት ዋጋው እጅግ ውድ የሆነ መቼም ቢሆን ሴል የማይወጣ ክብር እምነት አገኘን። እግዚአብሔር የተመሰገነ ይሁን። ባለፈው ሳምንት ይሄንን ያየን። ይሄን ብቻ ግን አይደለም የሰጠን። ያው ስጦታዎቹን ስንመለከት ሶስት ነገር ነው እናየው ብያችኋለሁ። ዛሬ ሁለተኛውን ነው እናየው። አሁን ቅድም ባነበብነው ክፍል ውስጥ ደግሞ ምን ሰጠን ብሎ ይላል? ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ሰጠን። ዋው! በጣም የሚገርም ነገር ነው። ማን ነው የሰጠን? ይመልስልናል ይሄ ክፍል። ማን ነው የሰጠን? የመለኮቱ ኃይል። የመለኮቱ ኃይል ነው የሰጠን። እግዚአብሔርን ራሱን ነው በሌላ ስም ይጠራዋል። የመለኮቱ ኃይል ብሎ ነው ይላል። እዚህ ጋር የመለኮቱ ኃይል ይላል። በኋላ ደግሞ ማለት በሚቀጥለው ሳምንት በምናየው ክፍል ደግሞ ዝቅ ብሎ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ ይላል። ተመልከቱ፣ የመለኮቱ ኃይል አለ። እንደገና ደግሞ የመለኮት ባህሪ አለ። አብ ወልድ መንፈስ ቅዱስ ስንል ሶስት የተለያዩ አካላት ናቸው። የተለያዩ የሚለው ላይ ያሰምርበታለሁ ነው። የተለያዩ ምክንያቱም በእንግሊዘኛው three distinct distinctive persons ነው ሚለው distinctive ሚለው ላይ አሰምርበታል ምክንያቱም ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስናስብ ማሰብ ያለብን ሶስት የተለያዩ አካላት ናቸው ምን ማለት ነው አብ ወልድ አይደለም ወልድ መንፈስ ቅዱስ አይደለም መንፈስ ቅዱስ ወልድ አይደለም ወልድ አብ አይደለም አብ አብ ነው ወልድ ወልድ ነው መንፈስ ቅዱስ መንፈስ ቅዱስ ነው ሶስት የተለያዩ አካላት ነገር ግን አንድ አምላክ ምን ማለት ነው አንድ ኃይል መለኮታዊ ኃይል በመለኮት አንድ ናቸው በአካል ሶስት ናቸው ስለዚህ አንድ መለኮታዊ ባህሪ አንድ መለኮታዊ ኃይል ነው የምንለው እዚህ ጋር ስለ ኃይሉ ነው የሚነግረው የመለኮቱ ኃይል ይለናል ሁሉን የፈጠረ ሁሉን ካለመኖር ወደ መኖር ያመጣ ሁሉን ያቀደ ሁሉን እንደ ፈቃዱ ምክር የሰራ የመለኮቱ ኃይል ነው ሰጪው የሰጠንን ብቻ አይደለም ይነግረን ክፍሉ እንዴት እንደሰጠንም ይነግረናል እንዴት እንደሰጠን ለምን እንደሰጠን ይነግረናል ሁለት ቃሎች ነው እዚህ ጋር የሚያነሳው በገዛ ክብሩና በበጎነቱ ብሎ ይለናል ማን ነው ሰጪ የመለኮቱ ኃይል እንዴት ነው የሰጠን በገዛ ክብሩና በበጎነቱ ኦኬ እነዚህ ሁለቱ ነገሮች በደም ፈተንና ያቸው ምን ማለት ነው በገዛ ክብሩና በበጎነቱ ማለት ምን ማለት መስላችሁ የራሱ በሆነ የማንም ባልሆነ ከማንም ባልተወሰደ ወይም ከማንም ባልተቀላቀለ በገዛ በራሱ ነው የሚለው ምን ማለት ነው ተመልከቱ እግዚአብሔር የሰጠንን ነገር የሰጠን በአንድ ዓላማ ነው ለክብሩ ነው ይሄን በደንብ እንድትረዱልኝ ይፈልጋል ምንድነው እግዚአብሔር የሚፈልገው ለምን አደረገ ይሄን ሁሉ ለምን ሰራ ለምንድነው ወንጌል የሚሰበክልን አሁን ምንድነው at the end of the day እግዚአብሔር የሚፈልገው ውጤት የሚፈልገው ነገር ምንድነው ወገኖቼ እግዚአብሔር ያደረገውን ሁሉ ያደረገው ለክብሩ ነው ይህንን በደም የሚያሳየን ክፍል ጋር አንዴ ልውሰዳችሁ ኤፌሶን ምዕራፍ 1 ኤፌሶን ምዕራፍ 1 ሐዋርያው ጳውሎስ በዚህ ክፍል ላይ እግዚአብሔር የሰጠንን አስደናቂ ስጦታዎች ነው የሚናገረው ሰባት ስጦታዎች ይናገራል እናንተ ሌላ ጊዜ አጥኑት ሰባት ስጦታዎች ይናገራል ከቁጥር 3 ምራፍ 1 ከቁጥር 3 እስከ 14 ድረስ ባለው ለምሳሌ ባረከን ይላል ቁጥር 3 መረጠን ይላል ቁጥር 4 አስቀድሞ ወሰነን ይላል ቁጥር 5 ቁጥር 6 ላይ ደግሞ ቁጥር 7 ላይ ስርየትን ቤዛነትን ሰጠን ይላል ከዛ ደግሞ ይቀጥልና ጸጋውን በጥበብና ባይምሮ አበዛልን በክርስቶስ ለማደግ እንደ ሐሳቡ የፈቃዱ ሚስጥር አሳወቀን ብሎ ይነግረናል ሚስጥርን ገለጠልን ይላል አምስት ነገር ቆጥረናል ከዛ ደግሞ ይቀጥልና ምን ይላል ርስቱን የርስቱን መያዣ ሰጠን ይላል ርስትን ሰጠን ይልና መዛ መጨረሻ ላይ ሰባተኛው ደግሞ የለርስቱ አተመን ብሎ ይላል። እነዚህ ነገሮች ሁሉ ሰባት ነገሮች እግዚአብሔር ያደረጋቸው ነገሮች ነው የሚነግረን ለኛ። ግን ለምን የሚለውን ጥያቄ ስናነሳ ልክ እንደ መዝሙር አዝማችና ቁጥር ስታንዛ እንደምንለው ሶስት ጊዜ በመሃል ሶስት ጊዜ አንድ ቃል ይደጋግማል። እሱን ላሳያችሁ ነው የፈለኩት። ለምሳሌ ቁጥር 3 ላይ በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ ባረከን ካለ በኋላ ከዛ ደግሞ ዓለም ሳይፈጠር በፊቱ ቅዱሳንና ኖሬልን ፍቅርን ዘንድ በክርስቶስ መረጠን ካለም በኋላ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ለርሱ ልጅ በርሱ በክርስቶስ ስራ ለርሱ ልጆች ልንሆን አስቀድሞ ወሰነን ካለ በኋላ እነዚህን ሶስቱን ካነሳ በኋላ ቆም ያረግና ቁጥር 6 ላይ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። ይሲ የጸጋው ክብር ማለት ምን ማለት ነው? እንዲሁ በጸጋ የሰጠን ከሰጠን ስጦታ የተነሳ እንድናከብረው ክብር እንድንሰጠው እንድናመሰግነው ይህን አደረገ ይላል። ስለዚህ ግቡን ስናየው እግዚአብሔር ለሰራው ስራ ለሰጠን ስጦታ ግቡን ስናየው ሄዶ እግዚአብሔር የሚፈልገው ነገር ክብር ነው። ክብር እንድንሰጠው። ኦኬ አሁንም ይቀጥልና ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን እርሱም የበደላችን ስርየት ነው ጸጋውን በጥበብና በአእምሮ ሁሉ አበዛልን በክርስቶስ ለማድረግ እንደወደደ እንዳሳበው የፈቃዱ ምስጢር አስታውቆናልና በዘመን ፍጻሜ የሚደረግ ዘንድ ያለው ሐሳብ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ካለ በኋላ አሁንም ቆምን ይልና እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰነን በክርስቶስ ደግሞ ወስደን ተቀበልን ይልና ይኸውም ይላል ይኸውም በክርስቶስ አስቀድመን ተስፋ ያደረግንኛ ለክብሩ ምስጋና እንሆን ዘንድ ነው። ይሲ ለክብሩ ምስጋና እንሆን ዘንድ ነው ይሄን ያደረገው። አሁንም የክብሩን ምስጋና ያመጣዋል። ከዛ ቀጥሎ ደግሞ እናንተም ደግሞ የእውነትን ቃል ይሄው የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ እርሱም የርስታችን መያዣ ነው ለእግዚአብሔር ካለ በኋላ አሁንም መጨረሻ ላይ ይላል ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይላል። ይህም ለክብሩ ምስጋና ይሆናል። አይ ልባላችሁ ይሄንን ቃል የጸጋው ክብር ይመሰገን ዘንድ ለክብሩ ምስጋና እንሆን ዘንድ ለክብሩ ምስጋና ይሆናል። ወገኖቼ እግዚአብሔር የሚፈልገው ለክብሩ ምስጋና እንድንሆን ነው። ለክብሩ ምስጋና እንድንሆን ነው። አይታችሁ እንደሆነ ቃሎቹን ለክብሩ ምስጋና እንድንሰጥ አይደለም የሚለው ለክብሩ ምስጋና ክብሩን እንድናመሰግን አይደለም የሚለው ልብ በሉ ከዛ ያለፈ ነው። ምክንያቱም መጽሐፍ ቅዱሳችሁን ይዛችሁ ከሆነ የምትከተሉኝ እንደሱ እንድታረጉ ፈልጋለሁ። ምክንያቱም እኔን ከመታየውኝ የበለጠ መጽሐፉን ያያያችሁ ብትከተሉኝ ነው ደስ የሚለኝ። ምንድነው የሚለው ቁጥር 6 ላይ በውድ ልጁም እንዲያሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። የጸጋው ክብር ይመሰገን ዘንድ ቁጥር 13 ላይ ደግሞ ምን ይላል? ቁጥር 12 ላይ ይሄውም በክርስቶስ አስቀድመን ተስፋ ያደረገልንኛ ለክብሩ ምስጋና እንሆን ዘንድ ነው። እንሆን ዘንድ መሆን። ከዛ መጨረሻ ላይ ቁጥር 14 ላይ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ምን ማለት ነው? ልብ ብላችሁ ስሙ። እግዚአብሔር ይህን ሁሉ ያደረገው እንድናመሰግን ነው ብሎ አይቋጨውም። ግን እኛ ራሳችን ለክብሩ ምስጋና እንሆን ዘንድ ነው ይላል። ምን ማለት ነው? ይሄ ምን ማለት እንደሆነ ላሳያችሁ። ከኔ ጋር አንድ ጊዜ ኢሳይያስ ምዕራፍ 61 ላይ ሄዱ። ኢሳይያስ ምዕራፍ 61 ላይ የጌታ እግዚአብሔር መንፈስ በኔ ላይ ነው፣ ለዶች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸው ሰብረውን ጠግን ዘለት ማረኩትም ነፃነትን ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደችውንም የእግዚአብሔርን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ ይልና እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ ብሎ ይላል። ይሄን ቃል ልብ በሉት። ለምንድን ነው ይሄን ሁሉ ያደረገው? ከላይ ለምን ነው ቀባኝ? ለምንድን ነው ይሄን ሁሉ ስራ በእኔ ሰራው ብላችሁ ብትጠይቁ የምታገኙት መልስ at the end of the day ሰዎች ፍሬያችንን ቀምሰው በልተው ዋው እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች ብለው እንዲሉ ነው። It's not only እኛ እንድናመሰግነው ብቻ አይደለም እግዚአብሔር ይሄን ያደረገው። በእኛ ምክንያት ብዙዎች እግዚአብሔርን እንዲያመሰግኑት ነው። ሌሎች እግዚአብሔርን እንዲያመሰግኑት ነው። ያን ጊዜ እግዚአብሔር ይከብራል ማለት ነው። ለምሳሌ ማቴዎስ ምዕራፍ 5 ቁጥር 16 ላይ እንደምናየው መልካሙን ስራችሁን አይተው የሰማዩ አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ አለ። እሺ ተመልከቱ፣ ማን ነው የሰራው መልካሙን ስራ? እኛ አይደል እንዴ? ነገር ግን ሰዎች መልካሙን ስራችንን ሲያዩ ማንን ነው የሚያከብሩት? የሰማዩ አባታችንን። ቢገርም እኮ ነገር ነው። አንገል እንገራችሁ። ለምሳሌ ኃይሌ ገብረስላሴ አንድ በጎ ተግባር ቢሰራ ማንም ሰው እኔ እግዚአብሔርን የሚያከብር አይመስለኝም። ኃይሌን ነው የሚያደንቀው፣ ኃይሌን ነው የሚያከብረው። በቃ ኃይሌ ታወቀ ሰው ነው፣ ሯጭ ነው፣ ባለጸጋ ነው፣ እሱን ነው የሚያከብረው። የሆኑ አማኞች ደግሞ በአማኝነታቸው የሚታወቁ ለምሳሌ እኔ አንድ በጎ ስራ ብሰራ የሚገርማችሁ ነገር ዋው ያሬድ ይሄን ሰራ ተብሎ አይደለም የሚባለው፣ እነዚህ ጴንጤዎች እኮ ይባላል። ይሲ የጌታ ስም ይጠራል። ምንድነው ይሄ የሚያሳየን? ብርሃን አለው ምንሰራው ስራ፣ ምንሰራው መልካም ስራ። ማንንም ማሳየት የሚችል እኛን ማሳየት የሚችል አይደለም፣ የሰማዩ አባታችንን ማሳየት የሚችል በእኛ ውስጥ ሆኖ የሰራውን ማሳየት የሚችል አቅም አለ። ስለዚህ ለክብሩ ነው እግዚአብሔር ያደረገውን የሚያደርገው። አሁንም እግዚአብሔር ይህንን የሰጠን አንደኛ ለራሱ ክብር ሲል ነው። ሁለተኛ ደግሞ በራሱ በጎነት ነው ብሎ ይላል። እግዚአብሔር በጎ ነው። እግዚአብሔር ቸር ነው። ቸር ነው ማለት ምን ተቃላችሁ? በልግስና የሚሰጥ፣ ለማይገባው የሚሰጥ። አቅም ለሌለው የሚሰጥ ማለት ነው። ስለዚህ የኛ መልካምነት ስቦት ማርኮት አማንሎት ሳይሆን በገዛ በራሱ በጎነት ከራሱ በመነጨ ደግነት ነው ያደረገው። ሁለት ነገር እዚህ ጋር እናያለን። ከራሱ ነው ከራሱ በራሱ በጎነት ነው ያደረገው፣ ለራሱ ክብር ነው ያደረገው ማለት ነው። ወል ለምንድን ነው ይሄንን እዚህ ጋር የሚነግረን? እዚህ ጋር የሚነግረን ዝቅ ብሎ ቁጥር 5 ጀምሮ ስለዚህ ምክንያት ትጋትን ሁሉ ያሳያችሁ በእምነታችሁ በጎነትን ጨምሩ ሊለን ነው። ይሄን ያዙልኝ። ግን የኛ በጎነት መጨመር በጎነትን በህይወታችን መጨመር ከማንሳቱ በፊት ምንድነው የነገረን ያለው? እግዚአብሔር ያደረገልንን በጎነት ነው። እኛ ጋር በጎነት የለም። እውነቱ ልንገራችሁ አይደል ወገኖቼ? እኛ ጋር በጎነት የለም። ምናልባት ይወዱናል ለምንላቸው ይጠቅሙናል ለምንላቸው የሆነ በጎ ነገር እናደርግ ይሆናል። ለሚጠሉን አናደርግም። ለማይገባቸው አናደርግም። ለማይመልሱልን አናደርግም። ነገር ግን እግዚአብሔር በጎ አድርጎ አሳይቶን በህይወታችን በጎነቱን ገልጦ በሉ እንደተደረገላችሁ አድርጎ እንደተሰጣችሁ ስጡ እንደተገለጠላችሁ ግለጡ ይለናል። ስለዚህ የመለኮቱ ኃይል በገዛ ክብሩና በበጎነቱ ምን ሰጠን? ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን። ወገኖች እግዚአብሔር ሰጪ ነው። ተመልከቱ፣ አንደኛ ማን ነው የሰጠን? የመለኮቱ ኃይል። እንዴት ነው የሰጠን? ለምንድን ነው የሰጠን? የሰጠን ለክብሩ ነው፣ ለገዛ ክብሩ ነው። የሰጠን ደግሞ በገዛ በጎነቱ ነው። በምን ውስጥ ነው ይሄ ስጦታ እኛ ጋር የደረሰው ወይም ደግሞ እኛ ጋር እውን የሚሆነው? ይሄ ስጦታ በምንድን ነው ሲል የጠራንን በማወቅ ውስጥ ነው። ወገኖቼ ክርስትና ጥሪ ነው። ጠሪ አለ፣ ተጠሪ አለ፣ እንደገና ደግሞ ጥሪ አለ። ወይም ደግሞ የመጠራቱ ዓላማ፣ የመጠራቱ ግብ ወይም የተጠራንበት ምክንያት አለ። እነዚህን በደንብ ማወቅ አለብን። ጠሪ፣ ተጠሪና የጥሪው ምክንያት፣ የጥሪው ዓላማ። መጽሐፍ ቅዱስ እነዚህን ነው አበክሮም ይነግራል። ስለዚህ ጠሪ እግዚአብሔር ነው። ተጠሪዎቹ እኛ ነን። እኛ ደግሞ ምንም እንኳን የተጠሩ ብዙዎች ቢሆኑ እዚህ ጋም ዝቅ ብሎ ይነግረናል። ቁጥር 10 ላይ ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ይለናል። መጠራት አለ፣ መመረጥ አለ። ስለዚህ ጥሪ ለብዙዎች ነው። ነገር ግን ከዚያ ውስጥ ምላሽ የሚሰጡ ደግሞ የተወሰኑ ናቸው። ምላሽ ከሰጡትም ውስጥ ደግሞ ምርጥ የሆኑ አሉ ማለት ነው። አይገርምም? እኛ ሁላችን አሁን እዚህ ምላሽ የሰጠነን፣ ነገር ግን ምላሽ ከሰጡት ውስጥ ምርጥ ነን ወይ ለሚለው ገና አልታወቀም። እሱ ወደፊት ከኛ ውሳኔ ጋር ከኛ ቁርጠኝነት ጋር ከኛ መሰጠት ጋር ከኛ ትጋት ጋር የተያያዘ ነው። ገና ነው ግን አትሊስት ለጥሪው ምላሽ ሰጠን የመጣን ሰዎች ነን። አቤት ያልነን ምላሽ ያልሰጡ ቢሊዮኖች በውጭ ያሉ እኛ ምላሽ ሰጠናል። ነገር ግን በጥሪ ውስጥ ዋናው ነገር ምንድነው ካላችሁ ይሄን በደንብ አስምራችሁ ያዙልኝ ወገኖቼ። መጠራቱና እሺ ማለቱ ምላሽ መስጠቱ ብቻ አይደለም። ዋናው ነገር የጠራንን ማወቅ ነው። This is very important ወገኖች። ብዙ ክርስቲያኖች ችግራቸው የጠራቸውን አለማወቅ ነው። የጠራንን ሳናውቅ በጌታ ቤት ልንኖር እንችላለን። አገልጋዮች ልናውቅ እንችላለን። የቤተ ክርስቲያንን አሰራር ልናውቅ እንችላለን። ብዙ ነገር ልናውቅ እንችላለን። ከዛ በኋላ አገልግሎትንም ልናውቅ እንችላለን። ዲያቆንነትን፣ ዘማሪነትን፣ ሽማግሌነትን፣ ፓስተርነትን፣ ወንጌላዊነትን፣ ሌላም ሌላም ነገር ልናውቅ እንችላለን። መስበክ፣ መዘመር ልናውቅ እንችላለን። ወገኖቼ አንድ ነገር በርግጥ ነግራችኋለሁ፣ ይሄ ሁሉ ፋይዳ የለው። በክርስትና ውስጥ ትልቁ ቁም ነገር በመጠራት ውስጥና ለጥሪ ምላሽ በመስጠት ውስጥ ትልቁ ቁም ነገር የጠራንን ማወቅ ነው እና ለምን እንደጠራን ማወቅ ነው። ለዚህ ነው ሐዋርያው ጳውሎስ ለምሳሌ ኤፌሶን ምዕራፍ 1 ላይ ምን ይላል? ስለዚህም ምክንያት በእናንተ ዘንድ ስለሚሆን በክርስቶስ ኢየሱስ ስለማመን ለቅዱሳንም ስለሚሆን መውደድ ሰምቼ ይላል ኤፌሶን 1:15 ላይ ስለናንተ ስጸልይ ስለናንተ ማሳሰብን አልተውም። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ በቅዱሳኑም ዘንድ ያለው የርስቱ ክብር ባለጠግነት ምን እንደሆነ ታውቁ ዘንድ ለምናምንም ከሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ነው ይላል። ወገኖቼ አንድ ነገር ልንገራችሁ፣ የክርስትና ትልቁ ቁም ነገር የጠራንን ማወቅ ነው። ከዛም ለምን እንደጠራን ማወቅ ነው። በነገራችን ላይ እናንተ እንደው ይሄ ትምህርት ቀስቀሷችሁ ሁለተኛ ጴጥሮስን ለማጥናት ከወሰናችሁ ምን በሚል ርዕስ እናጥናው ካላችሁኝ የጠራንን ማወቅ በሚል ርዕስ ልታጠኑት ትችላላችሁ። ለምን ካላችሁኝ እኔ ከማወቅ ውጪ ለሁለተኛ ጴጥሮስ ሌላ ርዕስ ልሰጥ አልችልም። ምክንያቱም እኔ ምንድነው ማየው የቃላትን ድግግሞሽ ነው ማየው። 16 ጊዜ በዚች ትንሽ 3 ምዕራፍ መልእክት ውስጥ ማወቅ የሚለው ግስ ተደጋግሞ ተጠቅሷል። ሲጀምርም በማወቅ ነው የሚጀምረው፣ ሲጨርስም በማወቅ ነው የሚጨርሰው። ሲጨርስ ምን ይላል? ቁጥር 18 ላይ ነገር ግን የመጨረሻው ቁጥር ነው የሁለተኛ ጴጥሮስ፣ ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ ብሎ ነው የሚጨርሰው። እውነተኛ ዕውቀት ብላችሁ ልታጠኑ ትችላላችሁ። ስለዚህ ይሄ ስጦታ ወደኛ የመጣው በምን ውስጥ ነው? በእውቀት ውስጥ ነው። የጠራንን በማወቅ ውስጥ ነው። ይሄ እውቀት ደግሞ እውቀት በሁለት ይከፈላል። አንደኛው የመረጃ እውቀት ነው። የተነግሮ እውቀት ነው። ኢንፎርሜሽን የምንለው ሁለተኛ እውቀት ግን experiential እውቀት ነው። የልምምድ እውቀት፣ የተሞክሮ እውቀት experiential information and experiential knowledge ነው የሚባለው። ለምሳሌ አንድ ምሳሌ ልስጣችሁ። አንድ ካናዳዊ ፕሮፌሰር ነበሩ፣ ሳይንቲስት ናቸው። በምግብ ላይ ነው ጥናትና ምርምር የሚያደርጉት እና ፒኤችዲያቸውን የሰሩት በቆጮ ላይ ነው። እንሰት ቆጮ እና የሳቸውን ያህል ስለ ቆጮ የተመረመረ የለም። ነገር ግን አንድ የሚገርማችሁ ነገር ቆጮ በልተው ያቁ ቆጮ ምን ምን እንደሚል ቴስት አርገውት በልተው ያቁ። ስለዚህ ስለ እንሰት ወይም ስለ ቆጮ ያላቸው እውቀት የተመሰረተው በጥናት ላይ ነው፣ በኢንፎርሜሽን ላይ ነው እንጂ ቆጮ አፋቸው ስገብቶ በጥርሳቸው መካከል ደቆ በምላሳቸው ውስጥ ተሽከርክሮ በጉሮሯቸው አላለ በጣዕም ውስጥ ምናምን ውስጥ አልፎ ቆጮ ለካ ይሄ ነው ብለው አያውቁትም። ወገኖቼ እግዚአብሔርን ማወቅም የኢንፎርሜሽን ማወቅ አይደለም። ጥሩ ነው ኢንፎርሜሽን ማወቅ። እግዚአብሔርን ማወቅ ግን የኤክስፒሪየንስ እውቀት ነው። አንድ እውነትም ነግራችሁ ኖርዌይ ውስጥ የታወቁ የቴዎሎጂ ዶክተሮች ፕሮፌሰሮች አሉ። አንዳንዶቹ ማረጋግጥላቸው ዳግም አልተወለዱም። እዚህ አሜሪካን ውስጥ ዳግም ያልተወለዱ እግዚአብሔር የለም፣ እግዚአብሔር የሚባል ነገር የለም የሚል የታወቀ የቴዎሎጂ አስተማሪ ቦስተን የታወቀ ዩኒቨርሲቲ ውስጥ ታገኛላችሁ። It's funny, I know, ይገባኛል። It's funny. ግን ለሱ ቴዎሎጂን ያጠናው እንደ ሙያ ነው። በጣም ብዙ ነገር ያውቃል፣ ግሪኩን ያውቃል፣ ሂብሪውን ያውቃል። ማንም ሊተካከለው የማይችል በቃ። ግን በእግዚአብሔር መኖር አያምን። መጽሐፍ ቅዱስ ዝም ብሎ ሰዎች የጻፉት መጽሐፍ ነው ብለው የሚሉ የታወቁ የመጽሐፍ ቅዱስ ፕሮፌሰሮች አሉ። ምን ልላችሁ ፈልጌ ነው? It's not only head knowledge. ዝም ብሎ የአይምሮ እውቀት አይደለም ክርስትና። ክርስትና experience ነው። ለዚህ ነው እኔ እግዚአብሔርን በህይወት ልምምድ ከማያቅ አንድ የቴዎሎጂ ፕሮፌሰር ይልቅ ገጠር ውስጥ ያሉ ኢትዮጵያ ውስጥ ያሉ አንዲት ደህንነት የገባቸው በመንፈስ ቅዱስ የተሞሉ በአዲስ ቋንቋ የሚናገሩ የጌታን ድምፅ የሚሰሙ ከጌታ ጋር ያሳለፉትን ብዙ ታሪክ ቁጭ ብለው የሚያወሯችሁ እናት ይበልጡብኛል። አንዲት አሮጌት። ምክንያቱም ክርስትና ሪሌሽናል። ለዚህ ነው መጽሐፍ ቅዱስ ለአንዳንድ ነገሮች ቃላት ይመርጣል አይደል? በጣም የሚገርመኝ ነገር ነው። በግልጽ አይላቸውም፣ ቃላት ይመርጥላቸዋል። ለምሳሌ ዘፍጥረት ምዕራፍ 4 ላይ ምንድን ነው የሚለው? ቁጥር 1 አዳምም ሚስቱን ሔዋንን አወቃት ይላል። ወገኖች አንዳንድ ሰዎች የቃሉ ትርጉም ሳይገባቸው የሚናገሩ አሉ አይደለም? ይሰብኩ አንድ ጊዜ አንድ ወንድም አሉ ተነስቶ የሆነ የህብረት ሪትሪት ላይ ነው እና ብዙ ወንድሞች እህቶች ባሉበት ያው አዳምም ሔዋንን አወቃት ይላል አሁን እዚሁ ስንቶቻችን እንተዋወቃለን ብሎ ተናግሯል አሉ። ምክንያቱም ያ ማወቅ የተለየ ማወቅ ነው ዘፍጥረት 4:1 የሚለው ማቴዎስ 1 ላይ ደግሞ ሄዳችሁ ብትመለከቱ ስለ ማርያም ሲናገር ስለ ማርያምና ስለ ዮሴፍ የበኩር ልጇንም እስክትወልድ ድረስ አላወቃትም ይላል። ታውቃላችሁ አንዳንድ የኦርቶዶክስ ተዋህዶ መምህራን ያን እንዴት እንደሚተረጉሙት? ምክንያቱም አላወቃትም የሚለውን በትክክል እዛ ላይ እንደሚለው ከተረጎሙት እስከሚል ስላለ የበኩር ልጇን እስክትወልድ ድረስ ስለሚል ከወለደች በኋላ አውቋታል የሚል መልእክት ስላለው በግልጽ ምን ይላሉ? መንፈስ ቅዱስ ስለጸለለባት መልአኩ ገብርኤል ባበሰራት ጊዜ መንፈስ ቅዱስ ስለጸለለባት ፊቷ ያበራ ነበርና የበኩር ልጇን እስክትወልድ ድረስ እሷ አትሁን አላወቃትም ብለው ለመተርጎም ይሞክራሉ። ግን አያስኬድም። anyways መጽሐፍ ቅዱስ በወንድና በሴት መካከል በባልና በሚስት መካከል ያለውን የሥጋ ግንኙነት ምን ብሎ ነው የሚጠራው? ማወቅ ብሎ ነው የሚጠራው። in fact እዚያውን አሜሪካን ሀገር ዩፌሚዝም የሚባል ሳይንስ አለ። ዩፌሚዝም በማኔጅመንት ዓለም ውስጥ በተለይ ምን ማለት ነው? ዩፌሚዝም አንድን ነገር ፊት ለፊት ላለመጥራት የምትሰጡት ጥሩ ስም ይባላል። ለምሳሌ ልስጣችሁ። እዚህ ሀገር ለምሳሌ አሁን ኢትዮጵያ ምንድነው ያለው? ዘበኛ ነው አይደለም ይባለው? ለምሳሌ መስሪያ ቤት ምናምን የሚጠብቁ ምንድነው ይባለው? ስራ ምንድነው ሲባል ዘበኛ ይባላል አይደል? ጥበቃ ወይም ዘበኛ ይባላል። አሜሪካን ሀገር ብትመጡ ብዙ ሰዎች ይሰሩታል እሱን ስራ። ግን በፍጹም ዘበኛም ጥበቃም አይባሉ። security officer ነሚባል ደስ አይልም? አሁን እዚህ አሜሪካን ሀገር የዛሬ 20 አመት ምናምን የመጣ ሰው እና አሜሪካ ኮኖ ልጅ የሚኖረው ይያሉ ወላጆቹ ቤተሰቦቹም ይመኩበት ሰው ይገባቸዋል። ከዛ ገንዘብ እየላከ ቤት ይሰራላቸው ምናምን ሰው ሲመለስና ሲሄድ እዛ ሰው ይጠይቃል ምንድነው እዛ ሰራህ ምናምን ሲለው ዘበኛ ቢል አንድ ንጻ ጠባቂ ነኝ ምናምን ቢል አያምርም አይደል? ስለዚህ አይ ሴኩሪቲ ኦፊሰር ነኝ ቢል ግን ኢት ሳውንድስ ጉድ። ለምሳሌ አሁን ሽንት ቤት ነው ማጻዳው ምናምን ጽዳት ሰራተኛ ነኝ ይባላል ኢትዮጵያ ውስጥ ደስ አይልም። እዚህ ሀገር ግን ብትመጡ ሳኒቴሪያን ኢንጂነር ነው የሚባለው ኦር ሳኒቴሪያን ኦፊሰር ወይም ምናምን እኛ ሀገር ስሞቹ ለምሳሌ ምንድነው መሰረሰል ተላላኪ ነኝ ይባላል አይባልም። እዚህ ሀገር አሁን እንደሱ ክለርክ ምናምን አይጠቀሙም። የሚሰጡት ጥሩ ስም አለ። ይገባቸዋል ማለት ዩፌሚዝም ነው የሚባለው። ይሄ ማኔጅመንት ሳይንስ ምን ማለት ነው? ሰውም ሲጠራው ሰዎችም ደግሞ ሲጠሩበት የማያፍሩበት ስም ይሰጡታል። ስራው ምናልባት እንትን ሚል ሊሆን ይችላል ዲግሬድም ያደርግ ሊሆን ይችላል ግን ጥሩ ስም ይሰጣል። ዩፌሚዝም ተብሎ ይባላል። ስለዚህ መጽሐፍ ቅዱስ ላንዳንድ ነገሮች የሚሰጠው ስያሜ አለ። ለምሳሌ አሁን ይሄንን ግንኙነት ምን ብሎ ነው ያለው? አወቃት አላወቃትም። እኔ ግን ትልቅ ነገር አያለሁ። ምንድነው ማየው? ሆን ብሎ ነው መጽሐፍ ቅዱስ ያንን ቃል የሰጠው ማወቅ የሚለው። ምክንያቱም እስከዚያ ጊዜ ድረስ የሚያቃት በኢንፎርሜሽን ነው አይደል እንዴ? ማንም ሰው አንዲትን ሴት እስኪያገባት ድረስ የሚያቃት በኢንፎርሜሽን ነው። ስሟን ያውቃል፣ መልኳን ያውቃል፣ አላለ እየተጠጋ ሲሄድ ቤተሰቦቿን ያውቃል፣ ባክግራውንዷን ያውቃል፣ ብላብላ ያውቃል ያውቃል ያውቃል። ኦኬ። ግን ኤክስትሪምሊ ዲፕ የሆነ ኢንቲሜት የሆነ ይገባቸዋል፣ ውስጣዊ ስሜቷን ውስጣዊ ማንነቷን የሚያውቀው እሱ በሷ ውስጥ ሆኖ እሷም በሱ ውስጥ ሆና የሚተዋወቁት ኢነር የሆነ ትውግን ይሄ ግንኙነት ሲኖር ነው። It is sacred, ቅዱስ የሆነ ግንኙነት ነው በትክክለኛው መንገድ። እና ምንድን ነው የሚያሳየው? ይሄ ማወቅ ማንም በዚህ ልክ ሊተዋወቅ አይችልም። እሱ በሷ ውስጥ ሆኖ እሷም በሱ ውስጥ ሆና ነው የሚተዋወቁት። አንድነት ተፈጥሮ ነው የሚተዋወቁት። ለዚህ ነው ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ የሆነ በዚህ ግንኙነት ውስጥ ሎክ የሚያደርግ ነገር አለ በውስጣቸው። ምንም እንኳን ሰዎቹ ሁለት አካል ሆነው ፊዚካሊ እዚህና እዛ ሆነው ብናያቸው፣ ነገር ግን ውስጣቸው ከህይወት አኳያ ሎክ ያደረገ ነገር አለ፣ የተቆለፈ ነገር አለ። እሱ እሷ ውስጥ ነው፣ እሷም እሱ ውስጥ ናት። ጀስት ሎክድ። ለዚህ ነው አንድ አካል የምንላቸው። ኦኬ። መጽሐፍ ቅዱስ የሚለን ማወቅ ይሄ ነው። ከእግዚአብሔርም ጋር ያለን መታወቅ እንደዚህ አይነት ነው። እግዚአብሔርን የምናውቀው እዛ ሰማይ ላይ አይደለም፣ እዚህ ውስጥ ነው። እስቲ እጃችሁን አሳዩኝ። እግዚአብሔርን እዚህ ውስጥ ነው የማውቀው የምትሉ፣ እዚህ ጋር ነው የማውቀው የምትሉ፣ እስቲ እጃችሁን ከፍ አድርጋችሁ አሳዩኝ። እግዚአብሔር ይባርካችሁ። ዳትስ ኢት። እግዚአብሔር ቅዱስ ነው ስል የሆነ እዛ አይደለም አየው፣ ቅድስናውን እዚህ ተለማምጄ ነው። እግዚአብሔር ፍቅር ነው ስል ፍቅሩን እዚህ አጣጥሜ ነው። እሱ በእኔ ውስጥ ሆኖ ነው የማውቀው። የሚገርማችሁ እሱም የሚያቀኝ በእሱ ውስጥ ሆኜ ነው። ለዚህ እኮ ነው መጽሐፍ ቅዱስ በክርስቶስና በእኛ መካከል ያለውን ፊት ለፊት ኤፌሶን ምዕራፍ 5 ላይ በባልና በሚስት በግንኙነት አድርጎ የሚያሳየን። ለዚህ ነው ፊት ለፊት በግልጽ ስለዚህ ማወቅ አለብን። አንድ ነገር ልንገራችሁ። እንዴት ነው የዳነው ካላችሁኝ፣ መንፈስ ቅዱስ በአብ ውስጥ ያለው የእግዚአብሔር መንፈስ፣ በወልድም ውስጥ ያለው የእግዚአብሔር መንፈስ፣ ከአብም ከወልድም ወጥቶ በእኛ ውስጥ ገብቶ ነው አይደል እንዴ? እንደዚህ ነው የዳነው። መንፈስ ቅዱስ እኛ ውስጥ ሲገባ እኛም በመንፈስ ቅዱስ አማካይነት አብና ወልድ ውስጥ ገብተናል። አሜን። ምክንያቱም መንፈስ ቅዱስ ከወጣበት ወጥቶ የሚገባበት ውስጥ ሲገባ ከወጣበት ሳይለይ ነው። ነገር ግን በወጣበትና በገባበት መካከል አንድነትን ይፈጥራል። አንድ ሆነናል አሁን ከእግዚአብሔር ጋር። ሮሜ ምዕራፍ 6 ቁጥር 6 5ና 6 ሄዳችሁ ታነቡ። ምንድን ነው ይለው? ከሞቱ ጋር አንድ እንደሆኑ ዘንድ የተጠመቃችሁ እናንተ ከትንሣኤው ጋር አንድ እንደሆናችሁ አታውቁምን? እንግዲህ ከክርስቶስ ጋር አንድ እንሆን ዘንድ በመንፈስ ተጠምቀናል ይላል። ከክርስቶስ ጋር አንድ ሆነናል። Christianity is a unity with Christ. ከፈለጋችሁ አንደኛ ቆሮንቶስ ምዕራፍ 6 ወደ ቁጥር 12 ወደ ታች ብታነቡትም ይላል ከሴት ጋር የሚተባበር አንድ ሥጋ ይሆናሉ ተብሎ ተጽፏል። ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል። እዚህ ወንድና በሴት መካከል በሚደረገው ግንኙነት የሚፈጠረው አንድነት የሥጋ ነው። እኛ ጋር ግን ከጌታ ጋር የተፈጠረው አንድነት የመንፈስ ነው። ስለዚህ እኛ ሱስት ሆነን ያቀናል እሱም እኛ ውስጥ ሆኖ እናቀዋለን። ለዚህ ነው የዘላለም ህይወት የሆነው መንፈስ ቅዱስ የዘላለም ህይወት ስለሆነ ስለመንፈስ ቅዱስ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሲናገር ምን አለ? እውነተኛ አምላክ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት አለ። የዘላለም ህይወት አለን ማለት እኛ በዛ ህይወት አማካይነት አብ ውስጥ እና ወልድ ውስጥ ገብተናል። በዛ ህይወት አማካይነት አብና ወልድ በእኛ ውስጥ ገብተዋል። ስለዚህ እኛም በውስጣችን ነው የምናቀው እሱም በውስጡ ነው የሚያቀን። እግዚአብሔር ተመሰገነ ይሁን። ስለዚህ በምን ውስጥ ነው ይሄ ስጦታ አሁን የሆነው? የጠራንን በማወቅ ውስጥ ነው። ስለዚህ የጠራንን በማወቅ ውስጥ ምንድነው የሰጠን? አሁን ወደ ሰጠን ነገር እንምጣ። የሰጠን ለህይወትና እግዚአብሔርን ለመምሰል የሚያስፈልገውን ነገር ሁሉ ነው። ስለዚህ ህይወትና እግዚአብሔርን መምሰልን ትንሽ ልተንትንላችሁ። ህይወት የሚለው እዚህ ጋር ዝም ብሎ መኖር አይደለም። በመኖርና በህይወት መካከል የሰማይና የምድር ያህል ርቀት አለ፣ ልዩነት አለ። እዚህ ጋር ህይወት የሚለው ዞዊ የሚል የግሪክ ቃል ነው። ዞዊ ዞዊ ላይፍ ደግሞ የእግዚአብሔር ህይወት ነው፣ የመንፈስ ህይወት ነው፣ ዘላለማዊ ህይወት ነው። ስለዚህ እግዚአብሔር ራሱ ህይወት ነው። ያ ህይወት ከውስጡ የሚወጣ ነው። ያም ህይወት መንፈስ ቅዱስ ነው። ያንንም ህይወት ያገኘነው በክርስቶስ ኢየሱስ አማካይነት። ስለዚህ ህይወት ሰጥቶናል። ግን ህይወት ብቻ አይደለም የሰጠን። በጣም ዛሬ ማተኮርበት የምፈልገው ቃል እግዚአብሔርን መምሰል የሚለው ነው። ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ነው የሚለው። እግዚአብሔርን መምሰል እንደምናስበው ቀላል ቃል አይደለም። ወይም ደግሞ የአማርኛው ቃል በቀላሉ የሚገልጠው አይደለም። ምክንያቱም እግዚአብሔርን መምሰል የሚለው ለኛ የሚያስተላልፍልን መልክ እንት ትርጉም ምንድነው? ለምሳሌ እስራኤልን መምሰል ቢባል እስራኤል መልኩ ሊሆን ይችላል፣ እስራኤልን ባህሪውን ሊመስል ይችላል፣ ወይ ምናምን ሊመስል መመሳሰልን የሚለው ጋር ነው ቶሎ ቢወስደን። ግን የስርወ ቃሉን በደንብ ላሳያችሁ። በግሪኩ ኢሶቢያ የሚል ቃል ነው። ኢሶቢያ የሚል አዲስ ኪዳናችን ላይ ያለ ቃል በአብዛኛው አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ እና ቲቶ ላይ ያለ ቃል፣ ሁለተኛ ጴጥሮስም ላይ እናገኘዋለን። ኢሶቢያ ምንድን ነው? አሁን ቃሉን አያችሁ? ቃልን እንዲተርጉመው ማየት ግድ በሚሆንበት ጊዜ ማየቱ በጣም ጠቃሚ ነው። ኢሶቢያ እዚህ አሁን ሁለተኛ ጴጥሮስ ላይ ሌላ ቦታ ተጠቅሷል። ራሱ ቃሉ ምን ላይ? ምዕራፍ 2 ቁጥር 9 ላይ እናንብበው እስቲ። ምዕራፍ 2 ቁጥር 9 ምን ይላል? ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የስጋን ፍትወት እየተከተሉ የሚመላለሱትን ጌትነት የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል። የምፈልገው ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን ያውቃል ነው የሚለው። ግን ሄዳችሁ በግሪኩ ብታዩት ኢሶቢያ ነው ሚለው ስለዚህ ዩሶቢያ እዚህ ጋር ምን ተብሎ ተርጉሟል ጌታ እግዚአብሔርን ማምለክ እግዚአብሔርን ማምለክ ዩሶቢያ ሌላ ቦታ ዩሶቢያ የተጠቀሰበትን ባሳያችሁ ደስ ይለኛል በደንብ ግልጽ እንዲሆንላችሁ ለምሳሌ ሐዋርያት ሥራ ምዕራፍ 3 ላይ የቃሉን ትርጉም በደንብ እንድትረዱት ስለፈለኩ ነው ሐዋርያት ሥራ ምዕራፍ 3 ላይ ምን ይላል ቁጥር 12 ላይ ሐዋርያት ሥራ ምዕራፍ 3 ቁጥር 12 ላይ ጴጥሮስም ማይቶ ለሕዝቡ እንዲህ ሲል መለሰ የእስራኤል ሰዎች ሆይ በዚህ ስለምን ትነቃላችሁ ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩርብላችሁ ታዩናላችሁ ይላል እዚህ ጋር እግዚአብሔርን በመፍራታችን ይሄንን ይመላለስ ዘንድ እንዳደረግነው ስለምን ትኩርብላችሁ ታያላችሁ እግዚአብሔርን መፍራት የሚለው ቃል ዩሶቢያ ተብሎ ተጽፏል ስለዚህ ዩሶቢያ ምንድን ነው? ዩሶቢያ እግዚአብሔርን የማምለክ እግዚአብሔርን የመፍራት ምክንያቱም ዩሶቢያ የሚለው ቃል የተዋቀረበት ሴቦ የሚለው ግሪክ ቃል ሴቦ የሚለው ቃል ሬቨረንስ ማለት ነው አክብሮት ስለዚህ ዩሶቢያ እግዚአብሔርን የማክበር እግዚአብሔርን የመፍራት እግዚአብሔርን የማምለክ ኑሮ ነው። በጣም ሰፊ ቃል ነው ዩሶቢያ። እንግሊዘኛው ፓይቲ ብሎ ነው የሚተረጉመው። አዲሱ መደበኛ ትርጉም ዩሶቢያ የሚለውን እውነተኛ መንፈሳዊ ህይወት ብሎ ተርጉመውታል። ሄዳችሁ ማየት ትችላላችሁ። ጥሩ ነው እንደዚህ ጠጋ ብሎ ቃሉን መመርመር። እውነተኛ መንፈሳዊ ህይወት ይለዋል። ስለዚህ ሰፊ ቃል ነው፣ ሪች የሆነ ቃል ነው። እውነተኛ መንፈሳዊ ህይወት ነው፣ ከልብ የሆነ አምልኮ ነው፣ እግዚአብሔርን መፍራት ነው፣ እግዚአብሔርን ማክበር ነው። በአጠቃላይ ዩሶቢያ ምንድነው ካላችሁኝ ወደ እግዚአብሔር አቅጣጫ ያለ ትክክለኛ ኑሮ ውስጣዊ ኑሮ የእግዚአብሔርን ባህሪ የሚያንጸባርቅ ኑሮ ማለት በአጠቃላይ ደግሞ የክርስትና ኑሮ ወይም ደግሞ የደቀ መዝሙርነት ኑሮ ምንድን ነው ካላችሁኝ ዩሶቢያ ነው። ስለዚህ አያችሁ ምን ላይ እንደሚያተኩር? ኑሮአችን ላይ ነው የሚያተኩረው፣ ክርስቶስን የሚመስል ኑሮአችን ላይ ነው የሚያተኩረው። እስ እንዲህ አይነት ኑሮ ለመኖር አያችሁ፣ ይሄ ኑሮ ከዓለም የተለየ ኑሮ፣ ይሄን ዓለም የማይመስል ኑሮ፣ ከምኞት የተፋታ ኑሮ፣ ከስጋ ምኞት ዓለምን የማይመስል ኑሮ ብላችሁ ልትሉት ትችላላችሁ። በአጠቃላይ ግን የክርስትናን እምነት ኑሮ የሚጠቀልል አንድ ቃል ስጠን ካላችሁኝ የምሰጣችሁ ዩሶቢያ ነው። እግዚአብሔርን መምሰል ኑሮ ነው። ስለዚህ ለዚህ ኑሮ የሚያስፈልገውን ግብአት አንድም ሳያስቀር ሰጥቶናል ነው የሚለው። ሃሌሉያ። አንድ ነገር ልንገራችሁ ወገኖች፣ እዚህ ጋር ማንም ድኛለሁ፣ ማንም ዳግም ተወልጃለሁ የሚል ክርስቲያን እግዚአብሔር የሚጠብቅበትን ቃሉ የሚለውን አይነት ኑሮ ላለመኖር ምክንያት የለው። ምን አንተ ምኖርበትን አገራት አቀምደኛኮ ዚ በስንት ርኩሰት በስንት ፈተና በስንት እንትን ውስጥ ቆኖ ዚ ኖርዌይ ምን ኖረው እና እንዴት how do you expect me to live እንደዚህ እንደዚህ እንደ ጥንቶቹ ምን አመን በአንደኛው ክፍለ ዘመን የኖርኩ እንዴት ያንደኛው ክፍለ ዘመን አማኞች እንደኖሩ ተጠብቀብኛል አይሰራም። የምትኖርበት ጂኦግራፊካል ሎኬሽን የምትኖርበት ቦታ የፈለገው ይሁን የምትኖርበት ዘመን የፈለገው ይሁን እንዴ እኛኮ መንፈሳዊ ነገር እንደልባ እናገኝም እንትኖች የሉንም እንትን አገልጋዮች የሉንም እንትን እንትን የሉንም እኔ እንትን ብኖር ኖሮ አሳይ ነበር አይሰራም። ወገኖቼ በነፍስ ወከፍ ለያንዳንዳችን እግዚአብሔር በህይወትና እርሱን በመምሰል ለመኖር እርሱን በመፍራት እርሱን በማምለክ በቅድስና በቸርነት በፍቅር በደግነት ለመኖር የሚያስፈልገውን ግብአት በሙሉ ሰጥቶናል። ሰጥቶሻል ሰጥቷል። ምንም ሌላ ተጨማሪ ያስፈልግህም አያስፈልግሽም። It is given. ስለዚህ ከዚህ በኋላ የሚጠበቀው ሚቀረው ከኛ ነው እንጂ እግዚአብሔር እንዲህ አይነት አንድ የተቀባ ሰው ቢመጣ እጁን ጭኖ ቢጸልይባችሁና በቃ የሆነ ነገር የምታገኙ ሊመስላችሁ ይችላል። ጥሩ ነው ችግር የለውም እኮ እሱ ኦሬዲ ለህይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ የመለኮቱ ኃይል በገዛ ክብሩና በበጎነቱ እርሱን በማወቅ ውስጥ የጠራንን በማወቅ ውስጥ ሰጥቶናል። እህቴ ሰጥቶሻል ወንድሜ ሰጥቶሻል ተሃል ተሰጥቶናል። እርሱን ግን የጠራንን እያወቀን ስንሄድ በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይዛላችሁ እርሱን እያወቀን ጌታ ኢየሱስን እያወቀን ስንሄድ ግን ጸጋው ሰላሙ እየበዛ እየተትረፈረፈ ይሄዳል። እግዚአብሔር ይመስገን። ስለዚህ ዛሬ የተሰጠንን ተመልክተናል። ሁለተኛው ወገኖቼ የተሰጠን አስደናቂ ነገር ነው። ህይወትና በህይወት ለመኖር ያን ህይወትን ለመግለጥ ያንን እግዚአብሔርን የመፍራት ኑሮ ኢየሱስ ክርስቶስ የኖረው እሱኮ አባቱን እግዚአብሔርን በመፍራት ኮን የኖረው አይገርማችሁ? እሱ ራሱኮ እግዚአብሔር አምላክ ነው ግን አባቱን በመፍራት ነው የኖረው። ለዚህ ነውኮ ዕብራውያን ምዕራፍ 5 ላይ ሄደን سنመለከት በጣም ይገርማል። ስለርሱ ምን እናገረው እጅግ ብዙ ነገር አለ ነገር ግን በቃላትን ተርጉመው ጭንቆ ነው ብናል ከጊዜ የተነሳ አስተማሪት ሆኖ ሲገባችሁ እናንተ እግዚአብሔርን ቃላት የመጀመሪያ ነገር የክርስቶስን የመጀመሪያ ትምህርት ወተት ምግታችሁ ያስፈልጋችኋል ይልና ምንድነው የሚለው እርሱ በስጋው ወራት ከሞት ሊያድነው ወደሚችል በብርቱ ጩኸት ከእንባ ጋር ጸሎትንና ምልጃን አቀረበ እግዚአብሔርንም ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ተመልከቱ፣ እግዚአብሔርን ስለመፍራቱ ተሰማለት። ወገኖች፣ ኢየሱስ ክርስቶስ እዚህ ምድር ላይ የኖረው ኑሮ ነው ዩሶቢያ የሚባለው። አይገርማችሁም? ኢየሱስ ክርስቶስ እንደኖረው ለመኖር የሚያስችል ግብአት ኢንፑት ሪሶርስ ተሰጥቷቸዋል። ፒሪድ። እግዚአብሔር አለ ማለት አለ ነው። ዛሬ ይህን ይዛችሁ እንድትሄዱ እንፈልገው። ድምፃችሁን ባልሰማውም እስቲ ባላችሁበት ይህን በሉ። ኢየሱስ ክርስቶስ በዚህ ምድር ላይ የኖረውን አይነት ኑሮ ለመኖር በዚያ ልክ ለመኖር የሚያስችል ስጦታ ተሰጥቶኛል። የሚያስፈልገውን ሁሉ ነው እኮ የሚለው ስለሰጠን። ፌል ካረግን እግዚአብሔር ስላልሰጠን ሳይሆን እኛ ከዚያ ተነስተን ልንሆን የሚገባንን ስላልሆንን ብቻ ነው ፌል የምናደርገው። ወገኖቼ፣ የመጨረሻ ደካማ ሰው ምናልባት ደካሞች ቢሰለፉ ውራ የመጨረሻ የመሆን ይመስለኛል። ነገር ግን ባለፉት 34 ዓመታት የኖርኩትን ህይወት ሳስብ በምንም አይነት ያሬድ ጥላሁን ሊኖረው የማይችለውን ኑሮ ነው የኖርኩት። እንዴት ኖርክ ካላችሁኝ፣ የመለኮቱ ኃይል በገዛ ክብሩና በበጎነቱ ለህይወትና እግዚአብሔርን ለመምሰል የሚያስፈልገውን ነገር ስለሰጠኝ እኔም እርሱን በማወቅ ውስጥ ይህንን ጸጋ ስለተለማመድኩ ከዚያም ደግሞ ከኔ የሚጠበቀውን በትጋት ለመኖር ለማድረግ ለመስራት ስለወሰንኩ ያንን ህይወት መኖር ችያለሁ። እኔ ከቻልኩ ማንም ይችላል። አንተም ትችላለህ፣ አንቺም ትችያለሽ። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ ስላለው ነው። ብዙ ጊዜ እኔ በልጅነቴ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነው ያደግኩት። ዲያቆን ሆኜ ነበር፣ ዲቁና ሹመት አግኝቼ ነበር። አያቴ መነኩሴ ነበሩ። ብዙ መጽሐፍትን ሳነብ ስደግም ነው ያደግኩት፣ ለሳቸው በተለይ እና ገድለ ተክለ ሃይማኖት፣ ገድለ ክርስቶስ ሰምራ፣ ገድለ ምናምን ሳነብ ነው ያደግኩት እና ገድለ ተክለ ሃይማኖትን ሳነብ ሁልጊዜ እግዚኦ እል ነበር በውስጤ። ለምን መሰላችሁ? አንድም ቀን እንኳ እንደሳቸው አርገኝ ብዬ አላቅም በልጅነቴ ገድለ ተክለ ሃይማኖትን ሳነብ። ምክንያቱም ገድለ ተክለ ሃይማኖት ነው። ምን እንደሚል ታውቃላችሁ? የሆነ አገር ገቡ ይላል። ከዛ በኋላ የዛ አገር ሰዎች በበትር ተሰብስበው ቀጠቀጧቸው፣ ገደሏቸው ይላል። ከዛ በኋላ እሳቸው ግን ተነስተው መስበክ ቀጠሉ ይላል። ከዛ ደግሞ የሚቀጥለው ከተማ ሲገቡ ቆይ እዛ ደብድበው ገለው ደማቸውን አፍሰው አልሆነም አሉና ስጋቸውን ቆራረጡት ይላል። ቆራርጠው ወዲና ወዲያ ጣሉት። ከዛ የሚቀጥለው ከተማ ገብተው መስበክ ጀመሩ። ከዛ የሚቀጥለው ከተማ ቆራርጠንም አልሆነም አሉና አቃጠሉት ስጋቸውን እና አመዱን በተኑት ይላል። ከዛ የሚቀጥለውን ከተማ ገብተው መስበክ ቀጠሉ። ይሄ እግዚኦ ነው እንጂ የሚባለው እንደዚህ አርገኝ ምናምን አይባልም። ምክንያቱም ገድለ ተክለ ሃይማኖት ነው። ጌታን ሳገኝ ግን መጽሐፍ ቅዱስ ሳነብ ግን ያነበብኩት ገድለ ጴጥሮስ አይደለም፣ ገድለ ጳውሎስ አይደለም፣ ገድለ ክርስቶስ ነው። ስለዚህ የነሱን ባነበብኩ ቁጥር ግን ሁሌ የምለው ምን እንደታቀላችሁ ጌታ ሆይ እኔንም እላለሁ። ምክንያቱም ለካስ የሰው ገድል አይደለም የክርስቶስ ገድል ነው። አንገልንገራችሁ ክርስትናን በዓለም ላይ የኖረው አንድ ብቻ ነው፣ እርሱም ክርስቶስ ነው። ነገር ግን እሺ ካልሽው እሺ ካልከው ባንተም ውስጥ ባንቺም ውስጥ ያንን ኑሮ ይደግመዋል። ሊደግመው ስለፈለገ ደግሞ ለዚህ ኑሮ የሚያስፈልገውን ነገር ሁሉ ሰጥቷል፣ ሰጥቶሻል። ስለዚህ ሪሶርሱን አናባክ ነው የሰጠን፣ የመለኮቱ ኃይል ነው። ፕሊስ ራሳችሁን በዚህ ልክ በዚህ ቁመና ተመልከቱት። ምንም የማይገባችሁ ብትሆኑም በራሱ በገዛ በጎነቱ ነው የሰጣችሁ፣ በእናንተ በጎነት አይደለም። ነገር ግን ይሄንን ነው የሰጣችሁ። በምድር ላይ ልትኖሩ በቀረላችሁ ዘመን በሙሉ በቅድስና በጽድቅ እግዚአብሔርን በመፍራት በፍቅር እግዚአብሔርን በማምለክ እግዚአብሔርን በማክበር መኖር የምትችሉበትን በቂ ክምችት ሰጥቷችኋል። ድሮ ድሮ ነው ያደኩበት አካባቢ ከጉራጌ ማህበረሰብ የመጡ ብዙ ሰዎች የነበሩበት ቦታ ነው። በጣም 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 መወደው ህዝብ ነው። ምን ያደርጋሉ? ከገጠር መጥተው እዚህ ስራ ጀምረው ትንሽ ጥሩ ንግድ የያዙት ሲቆናጠጡ ከገጠር ደግሞ ሌሎች ልጆችን ያመጣሉ። ወንድሞቻቸውን ዘመዶቻቸውን ያመጡና ምን ያደርጋሉ? መቋቋሚያ ብለው ገንዘብ ይሰጧቸዋል። ያቺን ይዘው እነዛ ደግሞ እዛ ላይ ይሰራሉ። አቤት መቼስ ትጋት! የሚገርም ነው። ይሰራሉ ይሰራሉ። ከጥቂት ጊዜ በኋላ እነዛ ጠርተው ያቋቋማቸውን ሰዎች አልፈው የሚሄድ ሀብት ይኖራቸው፣ እነሱም ደግሞ በተራቸው እንደዚሁ ያደርጋሉ። ግን ሁሉ አይሳካለትም። አንዳንዶቹ መጥፎ ባህሪ ይኖራቸዋል፣ ስንፍና ያጠቃቸዋል፣ የማይሆን የማይሆን ነገር ውስጥ ይገቡና አልባሌ ሆነው ይቀራሉ። ግን ለዛኛው የተሰጠው መነሻ መቋቋሚያ ግን እኩል ተሰጥቷቸዋል። ወገኖቼ መቋቋሚያ ተሰጥቷቸዋል። ከዚህ በኋላ የእናንተ ትጋት ነው። እግዚአብሔር ይመስገን። ሃሌሉያ። እንጸልያለን። ሁላችንም እንጸልይ እንጸልይ። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን፣ ክብር ለጸጋው ባለቤት ይሁን። ሃሌሉያ 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 ሃሌሉያ። የዘላለም አምላክ የዘላለም ጌታ የመለኮት ኃይል በገዛ ክብርህና በበጎነትህ የጠራህን አንተንም በማወቅ ውስጥ ለሕይወትና አንተን ለመምሰል አንተን ለመፍራት አንተን ለማክበር አንተን ለማምለክ የሚያስፈልገውን ሁሉ የሰጠህን የክብር አምላክ እግዚአብሔር ሆይ እናመሰግናለን።
አሜን።
እባክህ ስጦታ ከማባከን ጠብቀን።
አሜን።
ጌታ ሆይ ከንቱ ከማድረግ አልባሌ ከመሆን በኢየሱስ ክርስቶስ ስም ጠብቀን።
አሜን።
ጌታ ሆይ በዚህ ላይ ተመስርተን ከኛ የሚጠበቀውን ሁሉ በመሆንና በማድረግ አንተን የሚያስከብር ኑሮ ስምህን የሚያስጠራ ኑሮ ጌታ ሆይ አንተ የምትመሰገንበት ኑሮ የምንኖር ሰዎች እንድንሆን በኢየሱስ ክርስቶስ ስም እጸልያለሁ።
አሜን።
ጌታ ይሄን ሁሉ ሰጠህን ስምህ የሚሰደብብን ስምህ በእኛ ምክንያት የሚነቀፍ የሚጠራ ከመሆን በኢየሱስ ክርስቶስ ስም ጠብቀን
አሜን
አሜን
አሁንም እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለነዚህ ወገኖቼ መለኮታዊ ዕውቀት እንድትጨምርላቸው ጸልያለሁ
አሜን
አንተን በወሬ ሳይሆን በንግርት ሳይሆን አንተን በውስጣቸው እንዲያውቁ
አሜን
አንተ በውስጣቸው እንዳወቃቸው እነሱም በውስጣቸው እንዲያውቁ እውነተኛ ጄኒዩን ስፒሪቹዋል ኤክስፒሪየንስ እንዲኖራቸው
አሜን
ካንተ ጋር ጌታ ሆይ ንክኪ እንዲኖራቸው
አሜን
ወደ ውስጥ ጠልቀው በመንፈስ ቅዱስ እንዲገቡ አንተ ወደ ውስጣቸው ጠልቀ የገባሁን ያህል ወደ ውስጥ ጠልቀው እንዲገቡ በኢየሱስ ክርስቶስ አሜን
አሜን
ጌታ የመንፈስ ቅዱስን ኃይል እንዲለማመዱ በመንፈስ መጸለይን በመንፈስ መመራትን በመንፈስ መውጣት መግባትን በመንፈስ መመላለስን እንዲለማመዱ በኢየሱስ ክርስቶስ
አሜን
ክብርህን ግለጥላቸው
አሜን
ክብርህን አሳያቸው
አሜን
ጌታ ሆይ የዚህን ዓለም ክብር የሚያስንቀን እኮ ያንተን ክብር ስናይ ነው የዚህን ዓለም ውበት ምን ንቀው እኮ ያንተን ውበት ስናይ ነው በኢየሱስ ክርስቶስም ጄኒዩን የሆነ ስፒሪቹዋል ኤክስፒሪየንስ ወደ ህይወታቸው ይምጣ
አሜን
ለዘላለም ከነሱ ጋር ሊኖር የመጣውን መንፈስ ቅዱስን እንዲያውቁት እንዲያናግሩት እንዲሰሙት በኢየሱስ ክርስቶስ ስም ጸልያለሁ
አሜን
እግዚአብሔር አምላክና አባት ሆይ ለህይወትና አንተን በመምሰል ለመኖር የሚያስፈልገውን ሁሉ ስለሰጠን ተመስገን
አሜን
ይሄንን ያሰላሰሉ ይሄንን ጌታ ሆይ በቀንም በሌሊትም በውስጣቸው እያሰቡ አለህንም እየመረመሩ እየጸለዩ እየተጉ ሲገናኙም ጌታ ሆይ በስልክም ይሁን በማንኛውም መንገድ ይሄንን ቃል እየተጫወቱ ስር እንዲሰዱ እንዲለመልሙ በኢየሱስ ክርስቶስ ስም ጸልያለሁ
አሜን
ጌታ ሆይ ለአንተና ያነጻቸው ዘንድ በቅዱሳን መካከል ርስትን ያወርሳቸው ዘንድ ለሚችለው ለዚህ ለሰሙት የጸጋ ቃል አደራ ሰጣቸዋለሁ
አሜን
በኢየሱስ ክርስቶስ ስም
አሜን እግዚአብሔር ሆይ ክብር
አሜን
እግዚአብሔር ስም
አሜን
አባ ክብር
አሜን
እግዚአብሔር ሆይ እንባርካለን ስለመጣው ቃል እግዚአብሔር ሆይ እናመሰግናለን
አሜን
ይህንን ንጹህ ቃል ለመስማት እድል ስለሰጠን እግዚአብሔር ሆይ እናመሰግናለን
አሜን
ጌታ ሆይ ዛሬ እድለኞችን እንባርካለን ተባረክ አባ እግዚአብሔር ወንድማችንን ባርከው እንን ንጹህና ቅዱስን ቃልን ይዞ የመጣ የተጋ ወንድማችን እግዚአብሔር ሆይ አንተ ደግሞ እንድትባርከው እንጸልያለን
አሜን
ጌታው በሚያስፈልገው ነገር ሁሉ ዕውቀትና ጥበብ እንድትሞላ በጌታ በኢየሱስ ክርስቶስ እንጸልያለን
አሜን
ጌታ ሆይ ባለበት ቦታ በሚኖርበት ከተማ በሚሰራበት ቦታ ሁሉ እግዚአብሔር ሆይ ይሄንን የክብርን ቃል እግዚአብሔር ሆይ ይዞ የሚሮጥ የሚተጋ አሁንም እግዚአብሔር ሆይ በሙላት ቃል እግዚአብሔር እንደገና እንድገለጥበት እግዚአብሔር ሆይ እንጸልያለን
አሜን
እግዚአብሔር አባት ሆይ ባርከው እንባርከዋለን
አሜን
ተቡ ይባረኩ ልጆቹ ይባረኩ እግዚአብሔር ሆይ የሚኖርባትን ከተማ እንዲወርስ በጌታ በኢየሱስ ክርስቶስ ስም እንጸልያለን
አሜን
ይባረራባሽ ሃሌሉያ
አሜን
ሃሌሉያ ጌታ ሆይ በዚህ ቅዱሳን እግዚአብሔር ሆይ በዚህ ኔትወርክ ላይ የመጡ ቅዱሳንን ሁሉ እንባርካለን እግዚአብሔር ሆይ ስራቸውን ትተው ነገራቸውን ትተው እግዚአብሔር ሆይ ያንተን ቅዱስ ቃል ለመስማት የመጡትን ያንዳንዳቸውን እንድትባርካቸው በዚህ ሰዓት ጸልያለሁ እግዚአብሔር ሆይ እግዚአብሔር በሰሙት ቃል ደግሞ መኖር እንድችሉ እግዚአብሔር እንድትባርካቸው ባርካለሁ ጌታ ሆይ ጸጋን አብዛልን እንደገና የሰማነው ቃል እግዚአብሔር ሆይ ለፍርድ ሳይሆን እግዚአብሔር ሆይ በእውነት እንድንኖርበት እግዚአብሔር ሆይ እንደገና በውስጣችን እንድቀጣጠል እንደገና እግዚአብሔር ጸጋ እንድትጨምርብን እንጸልያለን።
አሜን።
በጌታ በኢየሱስ ክርስቶስ ስም አሜን።
አሜን።
ድማችን ያሬድ እግዚአብሔር ይባርክ። በጣም ደስተኞች ነን። በሙሉ ልብ ነው ምን ነግረን ጌታ ባርኮናል። እግዚአብሔር ቃል ሰምተናል። እንዲሁ ደግሞ ሁላችሁ እዚህ ተገኝታችሁ ይሄንን ቃል የሰማችሁት በሙሉ እግዚአብሔር ይባርካችሁ። በድጋሚ እንደልፈልጋለሁ አማችንን የዛሬውን በዚህ እናጠቃልላለን። ሳምንት ተመሳሳይ ፕሮግራም እንገናኛለን። በዚህ እንሰናበታችኋለን።
ከመጨረሳችን በፊት ይሰማል ድምጼ?
አዎ ይሰማል።
ኦኬ። አንድ ኢንካሬጅ ማረጋችሁ ነገር ምንድነው? አሁን የተማራችሁትን ይሄንን ትምህርት ባለፈው ሳምንት የተማራችሁትን ሪፍሌክት ማረግ ጥሩ ነው። ከውስጣችሁ ጋር የሚዋሃደው ስሰሙት አይደለም። ስሰሙት ይገባል። ግን ስታሰላስሉትና ስትጫወቱት ስትነጋገሩት ነው የሚዋሃደው ከውስጣችሁ ጋር። ስለዚህ ሪፍሌክት ማድረግ መለማመድ አለባችሁ። ምን ተማራችሁ? ምን አዲስ ነገር አያችሁ? እናንተ አሁን እዚህ ውስጥ 42 ሰው አያለሁኝ እንግዲህ አትሊስት ከተለያየም ቦታ ሊሆን ይችላል። ግን ጥቂት ደቂቃ ስፔር አድርጋችሁ እንደው 10 ሰው እንኳን አንድ ደቂቃ አንድ ነገር በቃ ይሄ ነካኝ ህይወቴን ብሎ የሚለውን ቢናገር ሌላው ያላስተዋለውን ሌላው እንዲያስተውለው፣ አንዱ ያላየውን ሌላው እንዲያየው ያደርጋል። ስለዚህ ምንድነው በእግዚአብሔር ቃል ላይ በመዝሙርና በዝማሬ በመንፈሳዊም ቀን እርስ በርሳችሁ ተቀኙ እርስ በርሳችሁም ተነጋገሩ ይላል አይደል? እና ይሄ ማለት ምንድነው? ቀኔ ነው። እግዚአብሔር የመንፈሳዊ ቀኔ ማለት መዝሙር ብቻ አይደለም። እግዚአብሔር የገለጠልንን የገባንን የነካንን ነገር ከዚህ ፊት ያላየነውን አሁን ያየነውን ነገር whatever መነጋገር ጥሩ ነው። ስለዚህ ሁልጊዜ ፕሮግራማችሁ ከመአለቁ በፊት አሜን ብሎ ቶሎ ከመዝጋት 10 ሚኒትስ ወስዳችሁ አንድ ደቂቃ ከዛ ማለፍ የለበትም። አንዱ ደግሞ ከአንድ ነጥብ በላይ 2 3 4 ነገር ተምራችሁ ሊሆን ይችላል 10ም ተምራችሁ ሊሆን ይችላል። ግን አንዷን ነገር ብቻ በማንሳት ሼር ማድረግ ጥሩ ነው። ሌላው ኢንካሬጅ ማረጋችሁ በጣም ብዙ ህይወት ለዋጭ የሆኑ ትምህርቶች በኔ ቻናል ውስጥ ታገኛላችሁ። ከ300 በላይ ትምህርቶች ፍሪሊ። ስለዚህ እስቲ እንግዲህ ብዙዎቻችሁን አላያችሁም አልከፈታችሁም ቪዲዮአችሁን፣ ግን ከማያችሁ ውስጥ እስቲ የኔን ዩቲዩብ ሰብስክራይብ ያረጋችሁ
ያርጋ።
ኦኬ እሺ። ያላረጋችሁ ሰብስክራይብ አርጉት። እኔ አሁን ለምሳሌ ዛሬም ማታ ላይ እጭናለሁኝ አዳዲስ ትምህርቶችን። ኖቲፊኬሽኑን ኦን አድርጉት። ኖቲፊኬሽን እኔ በሚጭንበት ጊዜ ሊደርሳችሁ ይገባል። ስለዚህ የምትሰሙት ነገር ነው ህይወታችሁን የሚለውጠው። ስለዚህ ያንን አድርጉ። የርቀት ትምህርት ዲስታንስ ለርኒንግ ፕሮግራም አለን የምሰጠው። ላለፉት ረጅም ዓመታት ሲሰጥ የኖረ መማር የምትፈልጉ ኢሜይል ቤዝድ ነው። በኢሜይል ነው የሚላክላችሁ ማቴሪያሉ። የሰርቲፊኬት ፕሮግራም ነው። 12 ኮርሶች ናቸው። በጣም ጠቃሚና መሰረታዊ የሆኑ ትምህርቶች ናቸው። መማር የምትፈልጉ ካላችሁ እኔን ኮንታክት ልታደርጉኝ ትችላላችሁ። ሲምፕሊ ኢሜይል ነው የምትጽፉልኝ። ኢሜይሉን አሁን ልነግራችሁ እችላለሁ። ወይም ደግሞ ስክሪን ሼር ማድረግ ከተቻለ ስክሪን ላይ ልጽፍላችሁ እችላለሁ። ኦኬ። ሆስቱ መፍቀድ አለበት ይላል።
ሆስት ፐርሚሽን እሰጣለሁ ጠብቅ።
እሺ እሺ።
መቶላ
እሺ። ኦኬ እሺ ይታያችኋል?
ኦ በጣም ደግሞ
ከዚህ ላይ ገልብጦት tyared2016@gmail.com ይሄን በዚህ ኢሜል እፈልጋለሁ መማር እፈልጋለሁ ብላችሁ ጽፉልኝ ወዲያው መልስላችኋለሁ እንዴት እንደምትቀጥሉ ማሳያችኋለሁ እግዚአብሔር ይባርካችሁ በጣም ወዳችኋለሁ በርቱ ይሄም እንግዲህ አልፍና አንድ ቀን እዛው ትሮንዳሄም ተገናኝተን በደንብ ተቃቅፈን ሰላም እንባባላለን እግዚአብሔር ይባርካችሁ
አሜን
ተባረከ
አሜን ተባረከ
ተባረከ
ያ እግዚአብሔር ይባርካችሁ ማለት የምትፈልጉት ነገር ካለ ካንዱ ለሰዎች ለመስማት ዝግጁ ነን የምትሉት ነገር ካለ መልእክት ካላችሁ ወይም ደግሞ አሁን ያሬድ ባለው ነገር ላይም ሪፍሌክት ማድረግ የምትፈልጉ ሰዎች ካላችሁ አንድ ደቂቃ ለአንዱ ለሰዎች እንሰጣለን እስቲ መልካም እንግዲህ ሌሎቻችሁ ያው ማስተዋሻ ያያዛችሁት በመጨረሻ ላይ አንድ ቀን የጥያቄና መልስ እንደዚህ ኮንቨርሴሽን ታይም ይኖረናል የዛን ጊዜ ላይ መጠየቅ የምንፈልገው ነገር መወያየት የምንፈልጋቸውን አርስቶች ይዘመተን ምንወያይበትን ቀን ደግሞ አንድ ፕሮግራም እናዘጋጃለን የዛን ቀን ተዘጋጅታችሁ መምጣትም ትችላላችሁ ስለነበረን ጊዜ ሁሉ ጌታ እጅግ አድርገን እንባርካለን ሁላችሁ በሰላም ወደ ቤታችሁ ይሁዱ በእኛ በኩል ጨርሰናል ባይ ባይ
ተባረኩ አሜን ተባረኩ ደህና ደሩ
ቻው ተባረኩ
አሜን ደህና ደሩ
አሜን ሰላም ይደሩ ጌታ ይባርካችሁላችሁ
ቆይልን ወጪ
ጌታ ኢየሱስ ይባርካችሁ ወንድሞችና እህቶች
አሜን
ተባረክ ቢኒያ
አሜን አሜን
አሜን ሁላችሁም ተባረኩ
አሜን ተባረኩ
አሜን